የዜና መጽሔት
ጋምቤላ ክልል ዳግም ያገረሸው የጸጥታ ስጋት የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ውጤት ይፋ ማድረግ መጀመሩ ለመጪው ዓመት ከ2.3 ትሪሊየን በላይ ብር ለመንግስት በጀት መታቀዱ እንዲሁም የዲጂታል ገቢና አዲሱ ፈተናን የሚያስቃኙ ዘገባዎችን አካቷል የዜና መጽሔት። ቀዳሚው ወደ ጋምቤላ ክልል ይወስደናል። ሎራት አንጻራዊ የተባለ ሰላም ሰፍኖ በቆየባት ጋምቤላ ክልል ከባለፈው ቅዳሜ ጀምሮ የታጣቂዎች ጥቃት በተለያዩ ቦታዎች መከሰቱን የአምስት ሰዎች ህይወት ማለፉንም የአካባቢው ነዋሪዎች ተናገሩ። ለተ ቅዳሜ ባንድ ተሽከርካሪ ላይ ታጣቂዎች ባደረሱት ጥቃት የሁለት ሰዎች ህይወት ሲያልፍ ባንድ መንደር ላይ ደግሞ ሶስት ሰዎች መሞታቸውን የአካባቢው ነዋሪዎች ተናግረዋል። ነጋሳ ደሳለኝ ካሶሳ ዝርዝሩ ልኮልናል።
በጋምቤላ ክልል ከዚህ ቀደም በተደጋጋሚ የጸጥታ ችግሮች መከሰታቸውን ተከትሎ ሁሉም የክልሉ መደበኛና አድማ ብተና ፖሊሶች ወደ ስልጠና ገብቶ መቆየታቸው ተዘግቧል። በክልሉ በተከሰቱ የሰላም ችግሮች ውስጥ ተሳትፈዋል የተባሉ የጸጥታ ኃይሎችም በቁጥጥር ስር መዋላቸው የተገለጸ ሲሆን በክልሉ አንጻራዊ የተባለ ሰላም ሰፍኖ መቆየቱን ያነጋገርናቸው የጋምቤላ ከተማ ነዋሪዎች ገልጸዋል። ባለፈው እሁድ በጋምቤላ ከተማ ውስጥ አንድ ነዋሪ ባልታወቁ ግለሰቦች በጥይት መመታቱን የተናገሩት አንድ የከተማው ነዋሪ ቅዳሜ ዕለት ደግሞ ስማቸው በውል ባልታወቁ ታጣቂዎች በተለያዩ ቦታዎች ሁለት ጥቃቶች መድረሳቸውን ገልጸዋል። በእነዚህ ጥቃቶችም አምስት የሚደርሱ ሰዎች ህይወት ማለፉን ጠቁመዋል። ነዋሪው እንዳብራሩት በክልሉ በተደጋጋሚ ኢታንግና አቦል በተባሉ ወረዳዎች መካከል የታጠቁ ኃይሎች የህዝብ ማመላለሻ ተሽከርካሪዎችን በማስቆም ጥቃት በማድረስ ይሰወራሉ።
የኢታንግ ልዩ ወረዳ መኪና ነበርና ያው መንገድ ላይ ጥቃት የደረሰበት ሁለት ሰው የሞተበት ሁኔታ ነበረ። ከእንደገና ሾፌሩን ተጎድቷል፣ እግሩ ላይ ተመቷል። ከዛ ወደ ማታ አካባቢ አመሻሽ ላይ ሶስት ሴቶች ሞቷል። ከፑልኮት ወደ ሆነ ሌላው መንደር ከፑልኮት ወደ ላይ ሉልቶች የሚባል መንደር ነው የገቡት እና ሶስት ሴቶች ወዲያው ገደሉና ሶስት ደግሞ
ሰኞ ምሽትም ለሰዓታት የቆየ የተኩስ ድምፅ በዋናው ከተማ ውስጥ ይሰማ እንደነበር የተናገሩት ሌላው የጋምቤላ ከተማ ነዋሪም በጸጥታ ኃይሎች መካከል ነበር በተባለው አለመግባባት የተጀመረ ተኩስ እንደነበረም ተናግረዋል። በክልል ውስጥ ህገወጥ የጦር መሳሪያ የታጠቁ ግለሰቦች በተለያዩ ቦታዎች ጥቃት ማድረስ መጀመራቸውንም ገልጸዋል። ባለፈው ቅዳሜ ኢታንግና አቦል በተባሉ ወረዳዎች መካከል በተሽከርካሪ ላይ እና በአንድ መንደር ላይ ስማቸው በውል ባልተገለጹ ታጣቂዎች በደረሰው ጥቃት ጉዳት የደረሰባቸው ሰዎች በሕክምና እርዳታ ላይ እንደሚገኙ ገልጸዋል።
መጀመሪያ እዚህ በኢታንግ ሜጃ ላይ ነው መኪና ማንነታቸው ያልታወቁ ሰዎች መኪናውን እየደበደቡ ታጨቁ ናቸው። ሁለት ሰው ሞተዋል፣ ሌላው ታሰረ። ያ ነው እንግዲህ የነበረው። ቀጥሎ ደግሞ እዚሁ ግራንድ ሆቴል አካባቢ ደግሞ እንደዚሁ አንድ ሰው ደግሞ እንደዚሁ ተመታ።
የጋምቤላ ክልል ሰላምና ጸጥታ ቢሮ በበኩሉ ጥቃት መድረሱን ገልጸው ችግሩ ወዲያው በቁጥጥር ስር መዋሉን ጠቁመዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ማህበር ኮር ሰላም የማይፈልጉ ያሏቸው አካላት ያደረሱት ጥቃት እንደሆነ ገልጸዋል። በአቦልና ኢታንግ የተባሉ ወረዳዎች መስመር ላይ ደረሱ የተባሉ ጥቃቶችም የጎላ ጉዳት ሳይደርስ ማስቆም ተችሏል ብለዋል።
ባልታወቁ ሰዎች ያው ሌሊት መጥቶ በሆነ መንደር ላይ ጥቃት ፈጽሞ በመንደር ላይ ነው
ሁለት ሰው ያው ህይወታቸው አለፉ፣ አምስት ሰው ቆስለዋል። እና በኢታንግ እና በአቦል መካከል እዛው በመኪና ላይ በእርግጥ ጥቃት ተፈጽሟል። በዛው ሁለት ሰውም ታስሯል። ይህ ያው ሰላም የማይፈልጉ አካላት እዚህም ገዛም ትንኮሳ አድርጎ ሰላም የለው ለማለት ተፈልጎ ነው እንጂ የሆነ የከፋ ነገር ስላለ አይደለም።
የጋምቤላ ክልል ፖሊስ ኮሚሽን ከዚህ ቀደም ተደጋጋሚ የሰላም ችግሮች መከሰታቸውን ተከትሎ በጥር ወር 2018 ዓ.ም የክልሉ መደበኛና አድማ ብተና ፖሊሶች በሙሉ ወደ ታድሶ ስልጠና እንዲገቡ ማድረጉ ይታወቃል። በክልሉ የጸጥታ ችግርና የተለያዩ ህገወጥ ድርጊት ውስጥ ተሳትፈዋል የተባሉ ከ40 በላይ የሚሆኑት በህግ ተጠያቂ የሆኑ ሲሆን 642 የሚደርሱት ደግሞ ከስራ መሰናበታቸውን መጋቢት 1 2018 ዓ.ም የክልሉ ፖሊስ ኮሚሽን ይፋ ያደረገው መረጃ ያመለክታል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
የኢትዮጵያ ብሔራዊ ምርጫ ቦርድ በአራት ክልል ውስጥ የሚገኙ የ24 የምርጫ ክልሎች ውጤቶችን ይፋ አድርጓል። ቦርዱ ምርጫው ከተደረገበት ዕለት ጀምሮ ባሉት 20 ቀናት ውስጥ ውጤቶችን ከስር ከስር ያሳወቀ እንደሚያጠናቅቅም ነው ያመለከተው። ቦርዱ በትናንትናው ዕለት ሰኔ 2 በተቋቋሙ በልዩ የምርጫ ጣቢያዎች በአገር ውስጥ ተፈናቃዮችና በወታደራዊ ካምፖች የተከናወነው የድምጽ አሰጣጥ መጠናቀቁንም አሳውቋል። ከአዲስ አበባ ስዩም ጌቱ ዝርዝሩን ልኮልናል።
የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ተመረጠ ጠቅላላ ምርጫ አከናውኖ አሁን ላይ የተለያዩ የድረ ምርጫ ስራ በሆነው የድምጽ ማጣራትና የውጤት ማሳወቅ ዝግጅት ላይ እንደሚገኝ ትናንት ማክሰኞ ማምሻውን ለጋዜጠኞች በሰጠው ጋዜጣዊ መግለጫ አሳውቋል። ቦርዱ ከዚሁ ጋር ጎን ለጎን በትናንትናው ዕለት ሰኔ 2 ቀን 2018 ዓ.ም ተመረጠ ከመኖሪያቸው ተፈናቅለው የሚገኙ የአገር ውስጥ ተፈናቃዮችና በካምፕ የሚገኙ ወታደሮች የተቋቋመው ልዩ የምርጫ ጣቢያዎች ድምጽ ሲሰጡ መዋላቸውን አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በጋዜጣዊ መግለጫው እንዳሉት በተፈናቃዮችና ወታደራዊ ካምፖች ልዩ የምርጫ ጣቢያዎቹ ለብቻው የምርጫ አስፈጻሚዎች ተሰናድተውላቸው ምርጫው በ82 የአገር ውስጥ ተፈናቃዮች ካምፖችና በ442 የወታደር ካምፖች ትናንት ተከናውኖ ውሏል።
በሚሊተሪ ወደ 126498 ተመዝጋቢዎች መራጮች ተመዝግበዋል። በአገር ውስጥ ተፈናቃይነት ደግሞ 28632 ተመዝግበዋል። ስለዚህ እነዚህ ወገኖች ድምፅ መስጠት ሂደቱ ተጠናቋል። ይሄንን ድምፅ ቆጠራ ከተከናወነ በኋላ የተቆጠረው ድምፅ ደግሞ ተዳምሮ ተጠቃሎ ወደ ማዕከሉ መጥቶ የመጨረሻው ስራው የሚጠናቀቅ ይሆናል ማለት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ በተከናወነው በግንቦት 24ቱ ጠቅላላ ምርጫ በ501 የህዝብ ተወካዮች ምክር ቤትና በ638 የክልል ምክር ቤቶች በድምሩ በ1139 ምርጫ ክልሎች ድምፅ የመስጠት ስራው ተከናውኖ ከሁለት የምርጫ ክልሎች ውጪ በሁሉም ውጤት መለጠፉን አመልክቷልም።
አላባ አንድ እና ቀብሪ በያ የሚባሉ ምርጫ ክልሎች ውጤት አዳምረው ጨርሰው ማለት ነው አለመለጠፋቸው ነው ያለን መረጃ። ቀብሪ በያን በተመለከተ ከጉርሱም ከባቢሌ ከተለያዩ ወረዳዎች ተሰብስቦ የሚመጡ የተዳመሩ ድምፆችን አብሮ ደምሮ ይፋ ማድረግ የተወሰነ ጊዜ ስለፈጀ ነው። አላባ አንድ ይሄ ያልሆነበት ምክንያት የማዳመሩ ስራ ወደ ሆሳዕና ወጥቶ እንዲሰራ የምርጫ ክልል አስፈጻሚዎቻችን ባቀረቡት ጥያቄ መሰረት በሆሳዕና ደግሞ የሁሉም ፓርቲዎች ተወካዮች ባሉበት ይህንን የድምፅ ቆጠራ ማድረግ እና ማዳመር አስፈላጊ ስለነበረ በዛ ምክንያት ነው። እንግዲህ ከሁለቱ በስተቀር ሁሉም በሚባል የድምፅ መዳመሩ በምርጫ ክልል ደረጃ ተለጥፏል።
በአሁን ጊዜ ከ1139 የምርጫ ክልሎች የ816ቱ ምርጫ ክልሎች ውጤት መቀበሉንም ቦርዱ አሳውቋል።
ከ501 የህዝብ ተወካዮች ምክር ቤት 353 ተቀብለናል። ከ638 የክልል ምክር ቤት 463ቱን ተቀብለናል።
ቀሪዎቹ የ323 የምርጫ ክልሎች ውጤት ወደ ማዕከል ሊመጡ በጉዞ ሂደት ላይ መሆናቸውም የተገለጸ ሲሆን በቦርዱ መመሪያ ቁጥር 14/2013 መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የመጡለትንና ማረጋገጫ የሰጣቸውን የ24 የምርጫ ክልሎች ውጤትን ይፋ አድርጓል። ትናንት ይፋ በተደረገው የ24 ምርጫ ክልሎች ውጤት ከአማራ ብሔራዊ ንቅናቄ አብን አቶ ጣህር መሐመድ በተወዳደሩበት የምርጫ ክልል ከፍተኛውን ድምፅ ሲያገኙ ቤኒሻንጉል ጉሙዝ ክልል የኩምሩክ ምርጫ ክልል የቤኒሻንጉል ህዝብ ነጻነት ንቅናቄ ቀን ወክለው ለክልል ምክር ቤት የተወዳደሩት ሐሲል አርባብ ሐሚስ በምክር ቤቱ ወንበር የሚያስገኝላቸውን ድምፅ አግኝተዋል። በሌሎች ውጤታቸው በታወቀው የምርጫ ክልሎች ለሁለቱ ምክር ቤቶች የገዢው ብልጽግና ፓርቲ እጩዎች በስፋት አሸንፈዋል። ዶቼ ቬለ አጠቃላይ የምርጫ ውጤቱ ይፋ ተደርጎ የሚጠናቀቅበት ቀን ይታወቅ እንደሆን ጥያቄ ያቀረበላቸው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ድምፅ ከተሰጠበት በ20 ቀናት ውስጥ ይፋ ሆኖ እንደሚጠናቀቅ ፍንጭ ሰጥተዋል።
መመሪያው በሚፈቅደው መሰረት ከስር ከስር እያጣራ ነው የሚሄደው። እንግዲህ ሙሉ በሙሉ ይፋ ለማድረግ የሁሉ ምርጫ ክልሎች ውጤት ወደ ማዕከል ገብቶ ተጣርቶ ልክ ዛሬ እንደምናደርገው የተጠናቀቀ ውጤት መግለጽ የግድ ይጠይቀናል። አሁን ባለንበት ሁኔታ በተወሰነ ደረጃ ነው የመጡት እየተጣሩ ያሉት። ከዚህ በመቀጠል እንግዲህ ቦርዱ በተከታታይ ይሄንን ያደርጋል። የአዋጅ ቁጥር 1162 እንደሚለው ምርጫ ከተደረገ በ10ኛው ቀን ይፋ እንደሚደረግ ቢገልጽም በአንቀጽ 62 ላይ ከአቅም በላይ የሆነ ምክንያት ከገጠመ መጨረሻው ውጤት የማሳወቂያ ጊዜ ድምፅ ከተሰጠ እስከ 20 ቀን ሊሆን ይችላል ስለሚል የደረሰልንን ከስር ከስር አድርገን ሕጉ ባስቀመጠው የጊዜ ገደብ ውስጥ ሙሉ በሙሉ ይፋ እናደርጋለን ማለት ነው።
ቦርዱ ቅሬታ በቀረበባቸው የምርጫ ክልሎችን በተመለከተም የማጣራት ስራዎች እያከናወነ መሆኑን ሰብሳቢዋ ማብራሪያ ሰጥተውበታል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በኢትዮጵያ ውስጥ ማህበራዊ መገናኛ ብዙሃንን በመጠቀም ዋነኛ አሊያም የትርፍ ጊዜ ገቢ ማግኛ አድርገው ለያዙ ወጣቶችና ይዘት ፈጣሪዎች የስራ መመሪያ የሚጠብቀው አዲሱ የገቢ ግብር አዋጅ 15% ግብር እንዲከፍሉ ያስገድዳል። የኢትዮጵያ መንግስት ባደረገው የግብር አስተዳደር ህግ ማሻሻያ አዋጅ ቁጥር 1395 ህዝባር 2025 ከዲጂታል ይዘት ፈጠራ የሚገኝን ገቢ በቀጥታ የተመለከተ አዲስ የግብር አሰባሰብ አሰራር በይፋ ዘርግቶ ያፈጻጸም መመሪያ እየጠበቀ ነው። ከአዲስ አበባ ሃና ደምሴ ዝርዝር ዘገባ ይዛለች።
የግብር ሰብሳቢው አካል በቅርቡ ስራ ላይ ለመዋል ያፈጻጸም መመሪያ እየጠበቀበት ያለው መመሪያ በዩቲዩብ፣ በቲክቶክ፣ በፖድካስት እንዲሁም በቀጥታ ስርጭቶች ወይም ላይቭ ስትሪሚንግ በመስራት ገቢ የሚያገኝ ማንኛውም ግለሰብ የሚያገኘው ገቢ እንደ ትርፋማ የንግድ ስራ ተፈርጇል። ካሁን በኋላ ይዘት ፈጣሪዎች እንደ ማንኛውም መደበኛ የንግድ ድርጅቶች ታክስ የመክፈል ግዴታ ይኖርባቸዋል። አንድ ግለሰብ የሙሉ ጊዜ ይዘት ፈጣሪ ካልሆነና አልፎ አልፎ የሚያገኘው ከሆነ ገቢው ቋሚ ባይሆንም እንኳን ልክ እንደ ሌሎቹ የንግድ ተቋማት 15% ወጥ የሆነ የግብር ተመን ተጥሎበታል። ይህ አሰራር ከዚህ ቀደም በዲጂታል ዓለም የነበረውን ነፃና ያልተገደበ እንቅስቃሴ ወደ ጥብቅ ቁጥጥር ስርዓት የሚያስገባው ነው ተብሏል። ይህ ህግ በወረቀት ላይ ብቻ እንዳይቀር መንግስት በሀገር ውስጥ ለሚ ኖሩ የይዘት ፈጣሪዎች የክፍያ ስርዓቶችን የሚያመቻቹ የኢንተርኔት መድረኮችና የፋይናንስ ተቋማት የፈጠራዎችን ጠቅላላ ገቢ ለግብር ሰብሳቢ ባለስልጣኑ ሪፖርት የማድረግ ህጋዊ ግዴታ ጥሎባቸዋል። ይህ ማለት ከግብር ሰብሳቢው አይን ተደብቆ ገቢ ማግኘት ካሁን በኋላ የማይታሰብ ይሆናል ማለት ነው። በዚህ ያፈጻጸም መመሪያ በሚጠብቀው ደንብ ላይ DW ያነጋገራቸው የይዘት ፈጣሪዎች የተለያየ ሐሳብ አላቸው።
እንግዲህ ያው ሶሻል ሚዲያ እንደመጠቀመ የተለያዩ ገቢዎች በሶሻል ሚዲያ ሲገኝ ምንም እንኳን የፈጠራው ባለቤት ራሳችን ብንሆንም ክሬተሩ ቢሆንም ነገር ግን ያው ለሀገር ግብር የትኛውም የመንግስት ሰራተኛም ሆነ የግል ሰራተኛ ግብር ይከፈላልና እንደ አንድ ግለሰብ እንደ አንድ ያገሪቱ አኗሪ ዜጋ ስቆንኩኝ ድረስ የዜግነቴ መቆረጥ አለበት ብዬ አምናለሁ። ሀገር የምታደርገው ሁሉ አንድ ሲሆን ነውና ከሚገባው ላይ እላፊ ይስጥ ሳይሆን ካገኘው ላይ የተወሰነ ፐርሰንት ለሀገሩ ያበረክት እንደ ዜግነት የግዴታውን ተወጣ እንጂ ሀገር በሚደረግ ነገር ቅሬታ የሚኖራቸው
ሁሉም እንደዚህ ሽታ ሲሉ ቲክታክ ላይ ያለውን ነገር ሁሉም አንድ አይነት ኮንቴንት የለውም። ሁሉም አንድ አይነት አቀራረብ የለውም። የነገ ፌስቡክ ምንም ብትመጪ እንደዛ። ስለዚህ ገንዘቡ ሊወሰን የሚችለው የመታየት እድሉ ከፍ ያለና ዝቅ ያለ ነው። ስለዚህ ይለያል። በምን ኮንቴንት ነው ያንን እንደዛ የምታረጊው? ወይስ የማስታወቂያው ነርስ እንዴት ነው ኮንትሮል የምታረጊው? በምን አይነት መልኩ ነው ኢሹ የሚያደርግ ሰው አለ? ፈቃድ የሚሰጥ ሰው አለ? ፈቃድ የሚነሳ ሰው አለ? ይሄ ነገር ባልታወቀበት ሁኔታ ላይ ሊፈጽም የተቀመጠውም ሰው ይቸገራል ነው።
በኢትዮጵያ ውስጥ በዲጂታል ስራ ላይ ማሰማራት የኢንተርኔት መቆራረጥን፣ የክፍያ ስርዓቶች አለመዘመንንና የመሳሰሉትን በርካታ ውጣ ውረዶችን ማለፍ ይጠይቃል። ይህንን ሁሉ አልፈን ገና መነቃቃት ሳንጀምር እንዲህ አይነት ጥብቅ ግብር መጣሉ ብዙዎችን ከስራ ሊያስወጣ ይችላል ብለዋል። ይህ አዲሱ የግብር መመሪያ የኢትዮጵያን የዲጂታል ይዘት ፈጠራ ከነጻና መደበኛ ካልሆነ እንቅስቃሴ ወደ ጥብቅ የንግድ ገበያ ስርዓት የሚቀይረው ይሆናል። በይዘት ፈጣሪዎች የስራ ተነሳሽነትና በዲጂታል የስራ እድል ፈጠራ ላይ ምን አይነት ተጽዕኖ እንደሚያሳድር ወደፊት የሚታይ ይሆናል። ለDW ራዲዮ ሃና ደምሴ አዲስ አበባ።
አድማጮች፣ የመጨረሻው የዜና መጽሔት ዘገባ ከፍተኛ ጭማሪ ያሳየው የዘንድሮ የኢትዮጵያ በጀትና አንድምታውን ይመለከታል። የኢትዮጵያ ሚኒስትሮች ምክር ቤት ትናንት ባካሄደው መደበኛ ስብሰባው የ2019 ዓ.ም የፌዴራል መንግስት የበጀት ረቂቅ ላይ ከተወያየ በኋላ ከ2.3 ትሪሊየን ብር በላይ እንዲሆን በሙሉ ድምፅ አጽድቆ ለህዝብ ተወካዮች ምክር ቤት መላኩን አስታውቋል። የኢትዮጵያ ህዝብ ተወካዮች ምክር ቤት በበኩሉ በነገው ዕለት ሰኔ 4 ቀን 2018 ዓ.ም በሚያካሂደው 25ኛ መደበኛ ስብሰባው በረቂቅ በጀቱ ላይ መክሮ ለሚመለከተው ቋሚ ኮሚቴ እንደሚመራው ይጠበቃል። ካምና አንጻር በ23% ግድም ጭማሪ ያሳየው የኢትዮጵያ አመታዊ በጀት ምን አንድምታ ይኖረዋል? ስዩም ጌቱ የዘርፉን ባለሙያ አነጋግሮ ከአዲስ አበባ ዝርዝር ዘገባ ልኮልናል።
የሚኒስትሮች ምክር ቤት ትናንት ለህዝብ ተወካዮች ምክር ቤት እንዲቀርብ የወሰነው የኢትዮጵያ የ2019 ዓ.ም ረቂቅ በጀት ከ2,339 ቢሊዮን ብር የላቀ ነው። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ሚዲያ ገጹ ባሰራጨው መግለጫ የ2019 ዓ.ም የፌዴራል መንግስት በጀት በ2018 ዓ.ም በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ መዘጋጀቱን ይገልጻል። ምክር ቤቱ ከ2019-2023 ዓ.ም በሚኖረው የማክሮ ኢኮኖሚና ፊዚካል ማዕቀፍ ላይ እንደተወያየ ጠቅሶ የማክሮ ኢኮኖሚ ሪፎርሙ ተግባራዊ ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚ መሰረቶችም እየተጠናከሩ መጥተዋል ብለዋል። በኢኮኖሚ ሪፎርሙ የተገኙ አበረታች ውጤቶች ይበልጥ ተጠናክሮ ለመቀጠል እንዲሁም ዋና ዋና የማክሮ ኢኮኖሚና ፊዚካል ታሳቢዎች ላይ በመመስረት የ2019 ዓ.ም በጀት የፌደራል መንግስት በጀት መነሻ መሆኑም ተጠቅሷል። ዘንድሮ ከ2 ትሪሊዮን ብር የተሻገረው የኢትዮጵያ ዓመታዊ በጀት በ2018 ዓ.ም ከቀረበው 1.93 ትሪሊዮን ብር በጀት በእጅጉ ከፍ ያለ ነው። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለዶቼ ቬለ በሰጡት አስተያየት ከአምናውም አንጻር እጅግ ከፍ ብሎ የታየው በጀት በዋናነት የሚያሳየው የገንዘብ የመግዛት አቅም መዳከምን ይመስላል ባይ ናቸው።
በጣም ትልቅ ጭማሪ ነው። ወደ 400 ቢሊዮን አካባቢ ብሩ በዋጋ ግሽበት ምክንያት እየተዳከመ ስለመጣ፣ ስለዚህ ማነጻጸሪያችን ትንሽ ይሻል ያለ ለምሳሌ እንደ ዶላር ብንወስድ የተሻለ ይሆናል ብዬ አስባለሁ። አንጻሩ ዶላር እንደው በቀላሉ ዝም ብሎ የሚዳከም ገንዘብ ስላልሆነ እና ወደ ዶላር ገልብጠን ስናየው የዘንድሮ 14.7 ቢሊዮን ይሆናል። አሁን ባለፈው ውጭ ምንዛሬ ስንገለብጠው የአምና 14 ቢሊዮን የብሩ ጭማሪ 3% ሲሆን የዶላር ጭማሪ ደግሞ 5% ብቻ ነው ያደገው ማለት ነው። እና ማነጻጸሪያው ወጥ ሲሆን ነው ትክክለኛው ምስል ብናገኘው እና ጥንቃቄ ያስፈልገዋል ማለት ነው።
የገንዘብ አስተዳደር ባለሙያው የበጀቱ በከፍተኛ መጠን መጨመር ከዋጋ ግሽበት ጋር ያለውን ግንኙነት ለማብራራት የመንግስትን የገቢ ምንጭ መፈተሽ ይጠይቃልም ይላሉ።
የኢትዮጵያ መንግስት 70% አሁን ከታክስ ሰበስባለው እያለ ነው። የቀረውን ደግሞ በብድር ከውጭ ሀገር የሚያገኘው ስጦታ እርዳታ፣ እንደዚሁም ከውጭ ሀገር የሚገኝ ብድር እና በዚህ መልኩ ነው። ከዚህ በፊት የኢትዮጵያ መንግስት የበጀት ጉድለት ለመሸፈን ብር ያትም ነበር። ያ ደግሞ አሁን አምና በወጣው የብሔራዊ ባንክ አዋጅ ተከልክሏል እንደዚህ ላይ ነገር። ስለዚህ ያለው አማራጭ የሀገር ውስጥ የገቢ ምንጩን ለምሳሌ ግብር በከፍተኛ ሁኔታ መጨመር መቻል አለበት። ያ ደግሞ ህብረተሰቡ ላይ እያሳደረ ያለውን ጫና ሁልጊዜ በምንሰማ አቤቱታ የምንመለከተው ነው እና ወጪ በጨመረ ቁጥር ህብረተሰቡ ላይ ከፍተኛ የሆነ ጫና ይፈጥራል። ግብር ለመሰብሰብ ግብር ብቻ አይደለም፣ የተለያዩ የመንግስት አገልግሎቶች ከፍተኛ የሆነ ክፍያ የሚጠየቅባቸው ይሆናል። እንደዚሁም የተለያየ ጥቃቶች ምክንያት እየተፈለገ ህብረተሰቡ ላይ ይጣላል። ሁለተኛ ደግሞ የውጭ ብድር በቀላሉ ብናገኘው ነገር ስላልሆነ የተወሰነ ነው። የሀገር ውስጥ ብድር ስንመጣ ከፍተኛ የሆነ የሀገር ውስጥ ብድር በሚወሰድበት ሰዓት አንደኛ መንግስት በዛ በሚወስደው ብድር ላይ የሚከፍለው ወለድ በጣም ከፍተኛ ነው የሚሆነው። አሁን እንኳን ባለው 16% ግምጃ ቤት ሰነድ ላይ ወለድ ይከፈላል። ይህ ማለት ግሉ ሴክተር ይቀርብ የነበረውን ብድር በከፍተኛ ሁኔታ ይጎዳዋል።
እንደ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለበጀቱ በከፍተኛ ሁኔታ መጨመር ቢያንስ ሁለት ነገሮች እውን ናቸውም ብለዋል።
አንደኛ የብር መዳከም ሁኔታ ነው በጀቱ በዚህ ደረጃ እንዲጨምር ያደረገው። አሁን እንኳን በጣም በአንጻሩ ሻል ያለ የዋጋ ግሽበት አለበት በሚባል ሁኔታ እንኳን 11% ነው አይደል የዋጋ ግሽበቱ እዛ አካባቢ። ይሄ ቀላል እንዳይመስል እና ከፍተኛ የሆነ ለውጥ ያመጣል በበጀቱ ላይ። ሌላ በተወሰነ ደረጃ የመንግስት ወጪ መብዛቱ ላይ ማመላከች ነው።
የኢትዮጵያ ሕዝብ ተወካዮች ምክር ቤት በበኩሉ በነገው ዕለት ሰኔ 4 ቀን 2018 ዓ.ም በሚያካሄደው 25ኛ መደበኛ ስብሰባው የገንዘብ ሚኒስቴር አህመድ ሺዴ የፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀትን በተመለከተ በሚያቀርቡት የበጀት መግለጫ ላይ ለመወያየት ረቂቅ የበጀት አዋጁን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ እንደሚመራው ፍንጭ ሰጥቷል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
አድማጮች፣ ጋምቤላ ክልል ዳግም ያገረሸው የጸጥታ ስጋት፣ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ውጤት ይፋ ማድረግ መጀመሩ፣ ለመጪው ዓመት ከ2.3 ትሪሊየን በላይ ብር ለመንግስት በጀት መታቀዱ፣ እንዲሁም የዲጂታል ገቢና አዲሱ ፈተናን ያስቃኙ ዘገባዎችን ያስደመጠው የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ።